the voice of America.
የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ባለፈው ሳምንት ማብቂያ ላይ ባደረገው ጉባኤ ባወጣው መግለጫ የብሔራዊ አንድነት መንግስት እንዲመሰረትና የምርጫ ቦርድ ተአማኒ ሊሆን በሚችልበት ሁኔታ እንዲዋቀር ጠይቋል። በጉባኤው ላይ የተመረጡትን ሊቀመንበሩን ዶክተር መረራ ጉዲናን ሰለሞን ላጭር ቃለ ምልልስ ጋብዟቸዋል።
ዶክተር መረራ ጉዲና ጤና ይስጥልኝ፣ እንደምን አመሹ?
ሰላም።
በቅድሚያ ሊቀመንበር ሆኖ በመመረጦ እንኳን ደስ አለዎት ላለሁኝ። ለነገሩ በአሁን ጊዜ ፖለቲካ እንኳን ደስ ያሉት ጋር አብሮ እግዚአብሔር ያውጣህም የሚባል አለ። በብዙ አገሮች ውስጥ እግዚአብሔር ይርዳኝም ይላሉ ቃል መሐላ ፈጽመው ሲጨርሱ እና ለማንኛውም እንኳን ደስ ያለዎት። ወደ ጥያቄ ልግባና 15ኛውን ጉባኤውን አካሂዷል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ። ምንድን ነበሩ የጉባኤያችሁ ዋና ዋና የሚሏቸው ጠቃሚ ናቸው የሚሏቸውና ይህንን ጉባኤ ከሌሎች ጉባኤዎቻችሁ የሚለዩት ነገሮች?
ያው በዋናነት ባለው ኢትዮጵያ ፖለቲካ ሁኔታ የመጀመሪያው ትልቁ ስብስብ መድረክ ነው። በተቃዋሚዎች ጎራ መድረክን አጠናክሮ ለሚቀጥለው የፖለቲካ ምህዳር ጨዋታ የሚሆን ለሚቀጥለው ምርጫ በተሻለ ሁኔታ ለማዘጋጀት አሁን ያለንበት ወቅታዊ ሁኔታዎችን አንስተን ተነጋግረናል። ወደፊት ምን ምን እርምጃዎች መውሰድ እንዳሉብን ተነጋግረናል። ከሞላ ጎደር አመራሩን አጠናክሮ ለሚመጣው ምርጫና ለሚደረገው ምክክርና ውይይትም ድርድርም መድረክን በተሻለ ሁኔታ ለማዘጋጀት ነው።
ዶክተር መረራ ወቅታዊውን ሁኔታ ገምግመናል ሲሉ እንዴት ገመገማችሁት? ምን ላይ ደረሳችሁ? ምን ይመስላል የኢትዮጵያ ወቅታዊ ሁኔታ አሁን በመድረክ?
ዞሮ ዞሮ ያው ኢትዮጵያ እጅግ በጣም አደገኛ በሆነ መስቀለኛ መንገድ አይናት ማለት ይቻላል። በአንድ በኩል ብዙ ተስፋ የሚሰጡ እርምጃዎች እየተወሰዱ ነው። በመጀመሪያ ጊዜ መንግስትና ተቃዋሚ ከሞላ ጎደል ለመነጋገር፣ ለመመካከር አንዳንድ መሰረታዊ የሆነ የሀገሪቱ ችግሮችን በጋራ ለመፍታት አፋኝ የነበሩ ህጎችን ለመለወጥ ምክክሮች እየተካሄዱ ነው። እሱ በግልጽ ይታያል። ተስፋ ሰጪዎች ናቸው። የፖለቲካ ምህዳሩ ላለፉት 27 ዓመታት ከነበረው ሁኔታ ሻል ባለ መንገድ ተሻሽሏል። ነገር ግን በዛው ተስፋ ሰጪ በሆነበት መንገድ ደግሞ እንደገና ለውጡን ለመቀልበስ የሚንቀሳቀሱ ኃይሎች እንዳሉ በግልጽ ይታያል። በየቦታው በየአካባቢው ትናንሽ ቦምቦች ብቻም ሳይሆን አሁን በሶማሌና ኦሮሞ ለምሳሌ ወሰን ክልሎች አካባቢ ከአንድ ሚሊዮን በላይ ህዝቦችን ያፈናቀለ ሁኔታ ተፈጥሯል። ኢትዮጵያን ጂኦግራፊ እንግዲህ ለሚያውቅ ሰው ከቦረና ሙየሌ እስከ ሀረር ጭዳክትን ድረስ ሰፊ የሆነ በብዙ ሺህ ኪሎ ሜትር የሚቆጠሩ አካባቢዎች ከሚሊዮን በላይ ሰዎች ተፈናቅሏል። አሁንም ያ መፈናቀል ያለመቆሙን ብቻ ሳይሆን ተጨማሪ ህይወትን እየጠፋ ቀውሱ ቀጥሏል። በዚህ ምዕራብ ኢትዮጵያ ደግሞ ወለጋ እና ቤኒሻንጉልን በሚያዋስኑ አካባቢዎች 200,000 ያላነሱ ዜጎች ተፈናቅለዋል። ህይወትን ጠፍተዋል። ንብረት ወድመዋል። ቤቶች ተቃጥሏል። ስለዚህ በየቦታው እስከ ወልቃይት ጠገደ እስከ ራያ ድረስ አንዳንድ አካባቢዎች የሚፈነዱ ትናንሽ ቦምቦች ሆነም ትላልቆች ነገሮች በጣም ቀላል ያልሆነ ስጋት ላይ ህዝቡንም ሁሉንም ስጋት ላይ ጥለዋል። እንደምታውቁት የኢትዮጵያ የፖለቲካ ኃይሎች አሁንም ቢሆን በሚሆን መንገድ ተቃዋሚውም የሚባለው ተሰባስቦ የጋራ አጀንዳ እየፈጠረበት ሁኔታ አይደለም። አሁንም ቢሆን አንዳንድ ተቃዋሚዎችና በመንግስት መካከል ያሉት ልዩነቶች እንዳሉ ሆነው አንዳንድ አካባቢዎች የግጭቶች መንስኤ የሆኑበት ሁኔታ አለ። ስለዚህ እንግዲህ ተስፋ ሰጪም ተስፋ አስቆራጭም ጎን ለጎን እየተካሄዱ ስለሆነ ለዚህ ነው መስቀለኛ መንገድ ላይ ናት ያልኩኝ።
ይሄ መቼም የፓርቲዎች ጉባኤ ነው፣ ስብስብ ነው። የእናንተ መድረክ ረጅም ልምድም ያለው ነው በሀገሪቱ የፖለቲካ እንቅስቃሴ ውስጥ። ሰሞኑን እነዚህ ለውጡን ለመቀልበስ የሚንቀሳቀሱ ኃይሎችና የመሳሰሉ አባባሎችን እንሰማለን ከየአካባቢው እዚህም እዚያም ከሚነገረው። የፖለቲካ ፓርቲ ግን አንጥሮ መለየት ያለበት ይመስለኛል። እነገሌ እነገሌ ብሎ ማውጣት ያለበት ይመስለኛል። ችግርን አጉልቶ ማውጣት የመፍትሄው ግማሽ ነው ይባላልና አንጥራችሁ ያወጣችሁት ኃይል አለ? እነገሌ ናቸው የለውጡን አካሄድ የማይደግፉ ወይም ለመቀልበስ የሚጣጣሩ የምትሏቸው?
እንግዲህ በዋናነት በመንግስት አካባቢም የሀገሪቱን ደህንነት ሲያንቀሳቅሱ የነበሩ በተለይም በሀገሪቱ የበላይነት የነበራቸው በብዛት የሚጠረጠሩ ሰዎች ህወሓት አካባቢ አሉ። የቀድሞ ህወሓት መሪዎች አካባቢ በስፋት ብታረም አለ። መንግስትም አንዳንድ አልፎ አልፎ ያው ሲሚ የሚጠራበትም ሁኔታ አለ። እነሱ ብቻ ሳይሆን በየአካባቢው በነበረው ስርዓት ተጠቃሚዎች የሆኑ ኦሮሚያም ሊሆን ይችላል፣ አማራ አካባቢም ሊሆን ይችላል፣ ደቡብም የትም አካባቢ በለውጡ ደስተኛ ያልሆኑ ደግሞ ቁጥራቸው ቀላል አይደለም። የመቀልበስ አቅማቸው እንኳን በተወሰነ ደረጃ የተሽመደመደ ቢሆን እነሱ ሁኔታውን ለመለወጥ አስቸጋሪ ሁኔታ ለመፍጠር ቀላል ላይሆኑ ይችላሉ። ከዛ ወደ ሶማሊያ አካባቢም የአብዲል የሚባለው እሱ ብታሰርም ሚሊሻው ልዩ ኃይል የሚባለው ብዙ ቦታዎች አሁንም ቢሆን ችግር የሚፈጥርበት ሁኔታና አቅም አለው። ስለዚህ አንዳንድ አካባቢዎች በስፋት የሚጠቀሱ አሉ። ግን መንግስትም እንግዲህ አንዳንድ ጊዜ በስም በጥራትን በተለያየ ምክንያት ከዛ ይቆጠባል። እኛም አንዳንድ የሚደባለቁ በውል ያለየናቸው ሁኔታዎች ስላሉ እኛም ለምሳሌ ስም ለመጥቀስ አንዳንድ ጊዜ ያስቸግረናል። ለምሳሌ ጎንደር አካባቢ ቅማንቶች እኛም ቢሮ ድረስ ይመጡ አነጋግሮናል። ምንድን ነው እዛ አካባቢ እየተደረገ ያለው? አንዳንድ ከተለያዩ አካባቢ ሰዎች ስንሰማ ያንዳክል ግልጽ ያልሆኑ ነገሮች አሉ። አንዳንድ ቦታዎች ለምሳሌ የቀድሞ የህወሓት መሪዎች አገሪቷን ለማተራመስ የሚጠቀምባቸው የአካባቢ ኃይሎች አሉ እየተባለ ይወራል። ትንሽ መንግስት ከዚያ የተሻለ አቅምም አለው መረጃም ይኖረዋል። እኛም የምንጠረጥራቸው አካባቢዎች አሉ። ዞሮ ዞሮ ግን ነገሮች አልጋ በአልጋ እንዳልሆኑ ለውጡ በተሳካ ሁኔታ ወደፊት እየገሰገሰ ነው እየገፋ ነው የምንልበት ሁኔታ ላይ አይደለንም።
መቼም እንደገለጹልኝ መንግስት የሚያነሳቸው አንዳንድ አመራር ላይ የነበሩ ሰዎች በሀገሪቱ በአጠቃላይ ማለት ነው በኢህአደግ መሪነትም የነበሩ ሰዎች በህግ እንዲጠየቁ እያቀረባቸው ያላ ክሶች አሉ። በጠቅላይ አቃቤ ህጉም እየቀረቡ ያሉ እነዛ ክሶች ግን ስልጣን ላይ በነበሩ ጊዜ ኃላፊነት በነበራቸው ጊዜ ተፈጽመዋል ለሚባሉ ከሙስና ጋር የተያያዙ ወይም ከሰብአዊ መብቶች ረገጣዎች ጋር የተያያዙ ክሶች ናቸው እንጂ አሁን ላለው ሁኔታ ምክንያት ሆነዋል ወይም እንደዚህ አደራጅተዋል አስተባብረዋል የሚል ክስ እስካሁን ድረስ ከመንግስት አልሰማንም። አሁን በሀገሪቱ ውስጥ ለሚታየው ሁኔታ እርስዎ ቀድሞ የነበሩትን መሪዎች ሲገልጹ በግልጽ እስካሁን ድረስ መንግስት ያወጣው እናንተስ እንደ ፓርቲ ይህንን ስትናገሩ ይህን መግለጫ ስትሰጡ ማስረጃ ይዛችሁ ነው መርምራችሁ ነው አጣርታችሁ ነው ወይስ ደግሞ
መንግስት ይምላል ወይ? እንዳው ከኛ የተሻለ እንግዲህ መንግስት ሲባል የማዕከላዊ መንግስት አለ፣ የኦሮሚያ መንግስት አለ ይላል። ከኛ ከምንለው የበለጠ እንዳውም ይላል
ሊል ይችላል። አሁን ግን ይሄ የመድረክ ጉባኤ ነው፣ መድረክ ነው የተሰበሰበው እና የመድረክ አባል ድርጅቶች ወይም ደግሞ መድረክ እንደ መድረክ የያዛቸው ማስረጃዎች አሉ ያደረጋቸው ፍተሻዎች የማጣራት ስራዎች አሉ ወይ?
የተወሰኑ ነገሮች አሉ። ከመንግስትም ብቻም ሳይሆን ያው መድረክ እንግዲህ ከትግራይ በዋናነት ከምንቀሳቀሰው አረና ትግራይ ጀምሮ በአብዛኛው ኦሮሚያ አካባቢ ከምንንቀሳቀሰው ጀምሮ ደቡብ አካባቢም ደቡብ ህብረት የሶሻል ዲሞክራሲ እና የሲዳማ ንቅናቄን ጀምሮ ዝም ብሎ ድን አይደለንም። ሰፊ ሊባል የሚችል ኢትዮጵያ አካባቢ ስንንቀሳቀስ የምናገኛቸው መረጃዎች አሉ። መንግስትም ቢሆን ችግሮች ሲኖሩ የሚያወጣቸው አንዳንድ መረጃዎች አሉ። ስለዚህ ነገሮችም ደግሞ በግልጽ የሚታዩባቸው ሁኔታዎችም አሉ። ለምሳሌ ሶማሌና ኦሮሚያ ድንበር አካባቢ ከአንድ ሚሊዮን በላይ ሰዎች ሲፈናቀሉ መንግስትም በግልጽ ቋንቋ የመንግስት አካላት በዚህ ውስጥ እጃቸውን እንዳስገቡ ሲናገር ነበር። የአካባቢ ህዝቦችም በተለያዩ መንገዶች እኛን የሚያስጨርሱ የሚያስበቱ የመንግስት አካላትም ነበሩ ብሎ በግልጽ ሲናገሩ ነበር። ህዝቡ በራሱ ለእኛ የሚሰጠን መረጃ የተከፉ ብዙ አካባቢዎች የተከፉ ወገኖች እንዳሉ ችግሮችንም እንደሚፈጥሩ እነዚህ ነገሮች በተለያዩ መንገዶች ይታወቃሉ። ዋናው ጉዳይ ግን ችግራችን መንግስት እነዚህን ኃይሎች የመቆጣጠር አቅሙን ምን ደረጃ ላይ ነው ያለው? ለውጡንስ ኢህአዴግ እንደ ኢህአዴግ ነው ወይስ የተወሰኑት ኢህአዴግ ክንፎች ናቸው በዚህ ለውጥ ውስጥ ከልብ የገቡት ወይም ኢህአዴግ እንደ ኢህአዴግ ገብተዋል ወይ? እንደዛ የምተሻሹ ነገሮች ኢህአዴግ ራሱ የገመድ ጉተታ ውስጥ ገብተዋል ወይ? እንደዚህ የሚያጠያይቁ ነገሮች አሉ እንጂ ዝም ብሎ ምስረ ስላሴ አይደሉም ማለት ነው።
እንግዲህ አገር እንድታድግ መቼም የሆነ ቦታ ላይ መረጋጋት ሊኖራት ይገባል። ለዚህ ደግሞ ሁሉንም የሚያሳትፍ መፍትሄ ያስፈልጋል። ከዚህ መስቀለኛ መንገድ ካሉት መውጣት አለባት በአንድ ጊዜ መቼም ስንት ጊዜ ሆነ እርሶ ራስዎ በተለያዩ አጋጣሚዎች መስቀለኛ መንገድ ላይ መሆኗን አገሪቱ ሲገልጹ በጽሑፎቹም በቃለ ምልልሶቹም በንግግሮቹም ውስጥ መድረክ በዚህ በ15ኛ ጉባኤው ላይ በለውጡ ሁኔታ ውስጥ ባካሄደው 15ኛ ጉባኤው ላይ አንጥሮ ያስቀመጠው መፍትሄ ሊሆን ይችላል የሚለው ሐሳብ አለ።
እንግዲህ ባለፉት 76 ወር በዋናነት የብሔራዊ መግባባት አጀንዳ እና ወደ ብሔራዊ ስምምነት መግባት አለብን የሚል አጀንዳ አለ። ያ ብሔራዊ ስምምነት ደግሞ በሚደረስበት ስምምነት ምናልባት የሚቻለውን ያክል አሁን ያለው መንግስት መሰረቱን እንዲያሰፋ የአንድ ፓርቲ መንግስት ሳይሆን ሌሎችም በተለያየ ደረጃ የሌሎችን እውቀትን ብቻም ሳይሆን ችሎታም እና ልምድም ተጠቅሞ እየተካሄደ ያለው አሁን እየተካሄደ እየተገፋ ያለው በተሻለ ሁኔታ ለውጡ የተሻለ አመራር እንዲያገኝ ስንገፋ ነበር። ከብሔራዊ መግባባትና ብሔራዊ ስምምነት ላይ የተመሰረተ ብሔራዊ አንድነት መንግስት ሊመጣ መልክ ይዛል የሚል ነበር በመድረክ ደረጃ ላለፉት 7-8 ወራት። ለነገሩ መድረክ 2007 ምርጫ ላይም ይህንን ነው ለኢትዮጵያ መፍትሄ ብሎ ያቀረበው። ምክንያቱም አንዱ ስልጣን ጨምዶ ሲይዝ በበላይነት ስልጣን ለመጠቀም ሲንቀሳቀስ፣ ሌሎቹ ደግሞ የእኛ መንግስት አይደለም እኛ የለንበትም የጠላት መንግስት ነው እያሉም የሚጋፉባቸው ለቀውሱ አስተዋጽኦ የሚያደርጉባቸው ሁኔታዎች ስለነበሩ አሁን ሀገሪቷ የተሻለ ሰላምና መረጋጋት በተሻለ ሁኔታ ወደፊት እንድትሄድ ያንንም አንስተናል። ለመንግስት በድርድር አስገብተናል፣ ያንንም አንስተናል ማለት ነው። ዞሮ ዞሮ ግን በተለይ ብሔራዊ መግባባቱ ተፈጥሮ የሚመጣ ምርጫ ነጻና ፍትሃዊ እንዲሆን ሁሉም ወገኖች የየራሳቸው ቤት ስራ እንዲሰሩ መንግስት ግን ከዚህ እስካሁን ካደረገው በሰፋ መንገድ ተቃዋሚዎችን እንዲያስተናግድ፣ ተቃዋሚዎችም ደግሞ መንግስት በሚያደርጋቸው የለውጥ ሙከራዎች በተሻለ ሁኔታ እንዲደግፉ እንዲተባበሩ፣ እነዚህ ነገሮች ተረስቶ ተወያይተንበታል።
የብሔራዊ አንድነት መንግስት ስትሉ ምን ማለታችሁ ነው? ከምርጫው በፊት እንዲመሰረት ነው እንደዚህ አይነት መንግስት እየጠየቃችሁ ያላችሁት?
ቢቻል እኛ ምንድን ነው መሰለህ ሁለት ነገሮችን እንትን አድርገናል። እኛ ስጋት አለ። አንደኛው ስጋት የቀልባሽ ኃይሎች የሚባሉት በእርግጥም የተጠናከረ ጉልበት ይዘው ከቀለበሱ ሁላችንም ለኪሳራ ይዳርጋሉ። ስለዚህ ለምሳሌ እንደ ቱርክ እና ሌሎች ቦታዎች ህዝቡ በነቂስ ወጥተው የእኛም መንግስት የነት የምትወስዱት ብሎ ጄኔራሎቹ ፊት ለፊት እንደ ቆመ በኢትዮጵያ ሁኔታ ከቀልባሽ ኃይሎች ለውጡን ለመከላከል የተሻለ ስፋት ያለው የተሻለ ድጋፍ ያለው መንግስት ያስፈልጋል ነው አንዱ፣ ከቅልበሳ ለመከላከል ነው። ሌላው ደግሞ ነጻና ፍትሃዊ ምርጫ የሚባለው በተለይ ሰላምና መረጋጋት እንዲመጣ፣ በተሻለ ሰላምና መረጋጋት ውስጥ ደግሞ ነጻና ፍትሃዊ ምርጫ ለማካሄድ የተሳካ ዲሞክራሲያዊ ለውጥ ለማምጣት ሁሉም የሚሳተፍበት አይነት ነገር ሁኔታ እንዲፈጠር ነው። ስለዚህ በእነ ዶክተር አብይ የሚመራው መንግስት ወይ እና ዶክተር አብይ ጠቅላይ ሚኒስትርነታቸውን ይልቀቁ አይደለም፣ የሽግግር መንግስት እየጠየቅን አይደለም።
እንዲያብራሩልኝ የምፈልገው አንዱም እሱ ነበር። ከምርጫው በፊት አንዳች የሆነ መንግስት ይቋቋም ብሎ መጠየቅ፣
ምርጫውንም የተሳካ ለማድረግ ሀገሪቷም ከቅልበሳ ለመከላከል የተሻለ ሰላምና መረጋጋትን ለመፍጠር ሁሉም የኔ ነው ወደሚለው አይነት እንዲሄድ ከ2010 ጀምሮ ዋናው 2002 ምርጫ ማለት ነው፣ በፈረንጅ 2010 ከዛ ጀምሮ መድረክ ይህንን አላማ ሲያራምድ ነበር። እንዲያውም 97 ምርጫ የተፈጠረው ቀውስ ጋር አያይዞ ነው መድረክ የዛን ጊዜ ህብረት ሆነ ይህንን ያነሳ ነው። የዛን ጊዜ የነበረው ድርጅትነት በተወሰነ ደረጃ ደግፏል። የኢትዮጵያ ቀውስ አንድ ሀይል ብቻ ይመራዋል፣ የተሳካ ለውጥ ሊያመጣ ይችላል፣ የተፈለገውን ኢላማ ሊመታ በሚችልበት ደረጃ ሊመራ ይችላል የሚሉ አንዳንድ እንደዚህ ተስፋ ሀገሪቷን ከመስቀለኛ መንገድ ወደፊት በእርግጠኝነት ለመውሰድ የተሰባሰበ ሀይል እንዲፈጠር ነው። ሌላ ምንም ነገር የለው። ስለዚህ በዛም ሽግግር የሚባለው አንዱ መንግስት ወርዶ ሌላው መንግስት መተካቲን ይጠይቃል።
አሁን ወይም ደግሞ የአሁኑ አሁን ያለው ሪፐብሊክ ፈርሶ የሚቀጥለውን ሪፐብሊክ የሚያመቻች አስተዳደር ወይም አሰራር እንደማለት ነው። ሙሉ በሙሉ አሁን ያለው ፓርቲ ስልጣን እንዲለቅ ይጠይቃል።
እዛ ጋር ሳይለስ ያለ ነው
የእናንተ ጥያቄ።
አሁን ያለው ለምሳሌ እስራኤል ብዙ ጊዜ በተደጋጋሚ ይደረጋል ብዙ ሀገሮች ውስጥ በአንድ በኩል ምርጫም በቂ ውጤት በማይመጣበት ጊዜ፣ ሁለትም ደግሞ እነ ኢትዮጵያ አይነቱ ለምሳሌ ቀውስ በሚፈጠርበት ጊዜ ብዙ ሀገሮች እንደዚህ ያደርጋሉ። ለምሳሌ ምርጫ ወዛጋቢ የነበረበት ጊዜ ለምሳሌ ኬንያ ጎረቤታችን እንደዛ አይነት ነገር ውስጥ ገብታ ነው የወጣችው። ዞሮ ዞሮ ቀውሱንም ሆነ አጠቃላይ ሁኔታም በተሻለ ሁኔታ ብሔራዊ መግባባት ላይ በተመሰረተ ሁኔታ ለመምራት ሁሉም ኃይሎች ከልብ በለውጥ ውስጥ እንዲሳተፉ ለውጡም የተሳካ እንዲሆን ለውጡም የሁሉም ለውጥ ሁሉም የደገፉት ለውጥና በሁሉም የሚመራ ለውጥ አይነት ነገር እንዲሆን አቅጣጫ ለማስያዝ ነው።
ለማንኛውም
አሁን ያለው መንግስት ወርዶ ሌላ መንግስት ሲቋቋምም አይደለም፣ አሁን ያለው ጠቅላይ ሚኒስትር ወርዶ ሌላ ጠቅላይ ሚኒስትር ሚንታም አይደለም። አሁን ያለው በነ ዶክተር አብይ የሚመራው መንግስት የተሻለ ይስፋ ነው።
እናንተ ጥያቄያችሁ እኛንም ያሳትፈን በመንግስቱ አሰራሮች የዕለት ተዕለት አሰራሮችና መዋቅሮች ውስጥ ያሳትፈን በካቢኔው ውስጥ ያስገባን እና የመሳሰሉ ጥያቄዎች ናቸው ማለት ነው ያሏችሁ።
እኛም ብቻ ሳይሆን
ይገባኛል፣
ለምሳሌ ሰፊ ህዝባዊ ድጋፍ ያላቸው የፖለቲካ ኃይሎች ቢገቡ የተሻለ መረጋጋት ይፈጥራል። አዲስ ለውጡን ደግሞ በተሻለ ሁኔታ ለመምራት አዲስ ደም ወደ መንግስት የመግባት ሁኔታ ይፈጥራል። ከውጭ ሆኖ መግፋት ሳይሆን ከውስጥም ተስማምቶ ነገር አንድ እርምጃ ወደፊት መውሰድ እንችላለን ይገባል። ወደ ሙሉ አብሮ ወደ መስራት እና የተሻለ ሁኔታ ሀገሪቷና ህዝቧ በተሻለ ሁኔታ የተሻለ አመራር፣ የተረጋጋ አመራር፣ የሰከነ አመራር እንድታገኝና በሰከነ መንገድ ደግሞ ነጻና ፍትሃዊ ምርጫ አካሂደው በውጤቱ ላይ ደግሞ ተመስቶ የሚመጣው መንግስት በተሻለ ሁኔታ የህዝብ ድምፅ ሁሉም የህዝብ ድምፅ አክብሮ ተቀብሎ ወደፊት የሚሄድበት ሁኔታ መፍጠር ማለት ነው።
ዶክተር ምረራ፣
እዚህ በአንዳንድ ብዙ ሀገሮች ይደረጋሉ ዲያረት የተወሰኑ ነገሮች ሲፈጠሩ ያው ብሔራዊ ግሪክ ውስጥ ተሞክረዋል። ብዙ ጊዜ ነው ቀውስ በተፈጠረበት ጊዜ የተሞክረው። እስራኤል ብዙ ጊዜ ተጠቅማበታለች የድምፅ ችግር ሲመጣ። ለምሳሌ ሱዳን ውስጥ አሁን ያለው አንዳንድ ቀውስ ሰዎች ብሔራዊ አንድነት መንግስት ቢመረጥ የተሻለ ሁኔታውን ያረጋጋል ብሎ አልማዲ የሚባለው የቀድሞ የሱዳን መሪ የነበረው ጠቅላይ ሚኒስትር ያንን ሲያነሳ ነበር። ሀገሮች እንደዚህ አይነት ተመሳሳይ ችግር ሲገቡ የተሻለ መረጋጋት፣ የተሻለ በስፋት ሊደገፍ የሚችል መንግስት እንዲቋቋም ማለት ነው። ያ ደግሞ በድርድር ነው የሚመጣው። ስለዚህ ከቀውሱ በተሻለ ሁኔታ ለመውጣት የሚደረግ ሙከራ ነው።
ዶክተር ምረራ፣ አሁን ያለውን የለውጥ ሂደት የሚመራው ኃይል በዶክተር አብይ የሚመራውና ሌሎቹንም ስትጠቅሱ የለውጥ ኃይል እያላችሁ ነው እናንተ ብዙ ጊዜ የምትናገሩት። ኢህአደግ የምትሉት አልፎ አልፎ ነው። ለመሆኑ አሁን ያለው መንግስት የኢህአደግ መንግስት ነው የሚል እምነት አላችሁ?
ስማም፣ መንግስቱማ ኢህአደግ መንግስት ነው። ግን ኢህአደግ ውስጥ ለውጥ የሚደግፉ ኃይሎች እና ለውጡን በዋናነት የሚቃወሙ ኃይሎች ሊኖሩ ይችላሉ የሚል ግምት አለ። በተለይ እኔም ብትጠይቀኝ ለውጡ በቂ በሆነ ፍጥነት ወደፊት እየሄደ አይደለም። በአጠቃላይ ሰላምና መረጋጋትን አስተማማኝ በሆነ መንገድ ሊያመጣ በሚችልበት ወደፊት እየገሰገሰ አይደለም እና እግር ይዞ የቆቆጠት ኢህአዴግ ውስጥም የመጓተት አንዳንድ ቦታዎችም ደግሞ የተለያዩ ኢህአዴግ ደጋፊዎች እጅ አለበት የሚባሉ ግጭቶች ሲፈጠሩ ለምሳሌ ወልቃይት ጠገዴ አካባቢ፣ ራያ አካባቢ፣ ኦሮሚያ እና ሱባሌ ድንበሮች፣ ኦሮሚያና ቤኒሻንጉል ድንበሮች አካባቢ ብዙ ቦታዎች አንዳንድ ጊዜ የሚታወቁ አንዳንድ ጊዜ የማይታወቁ ግጭቶች ይፈጠራሉ። ስለዚህ በሁሉም በተሻለ ሁኔታ ኢህአዴግ አካባቢ መግባባት ካለ ያ አንዳንድ ጊዜ ቀድሞ ስልጣን ላይ ነበሩ ኢህአዴግ መሪዎች እንዲያደረጉ እንደዛ ያደረጉ ይባላል። ከአዲስ አበባ ሄዶ ትግራይ የመሸጉ የሚባልበት ሁኔታ አለ። ስለዚህ አንዳንድ ኢህአዴግም ውስጥ ለምሳሌ ደግሞ አመራር አካባቢ የተወሰነ ድጋፍ ቢኖር ወደ ታች ስትወርድ ደግሞ ለምሳሌ በየአካባቢ ያሉ ቀበሌዎች የወረዳ የቀበሌ ምርጫ ስላልተካሄደ ብዙ ትሎች አሉ። ስለዚህ ለዚህ ነው በሙሉ ልብ ኢህአዴግ አካባቢ ያለው ገመጉተታ የለም ማለት ያስቸግራል። አለም ኢህአዴግ መንግስት ለውጥ ፈላጊዎች ብቻ እየተመራ ነው የሚልም ለማለት አንዳንድ ጊዜ ያስቸግራል። ስለዚህ ለምሳሌ አሁን ብዙ ቦታ አሁን ኦሮሚያ አካባቢ ሰራዊቱ ጎዳን፣ ሰራዊቱ እንዲያደረገን ሲቪሊያን እንትኑን እየጎዳ ነው የሚባል ነገር እንሰማለን። ይህ የተከፋ ሰራዊት ነው የሚያደርገው ምን ለማለት ነው የሚለው በአንዳንድ ጊዜ ስለሚያስቸግር፣ ዞሮ ዞሮ ኢህአዴግ መንግስት ኢህአዴግ መንግስት ነው። ዶክተር አብይ በሚመራው ኢህአዴግ መንግስት ነው። ግን ኢህአዴግ ውስጥ በእኛ እይታ ኢህአዴግ ሙሉ በሙሉ የሚደገፍ የማይደገፍ ግን ለውጦች አሉ፣ የሚታዩ ለውጦች አሉ። ይህንን ለውጥ እንደግፋለን። ምናልባት የቀልባሽ ኃይሎች ይህን ለውጥ ወደኋላ እንዳይመልሱ የኢትዮጵያ ሕዝቦችም በተጠቀ ቆሞ ይህን ለውጥ ዳር እንዲደርስ እንዲደግፉ እንፈልጋለን። እኛም የበኩላችን አስተዋጽኦ ለማድረግ እንጥራለን። ለውጥ ቀልብሰን ኢትዮጵያን ወደ የደም ጎርፍ መለወጥ እንችላለን ብሎ በአጉል ተስፋ የሚንቀሳቀሱ ኃይሎችም ካሉ እንደዚህ አይነት አጉል ጀደኝነት ውስጥ እንዳይገቡ ፖለቲካ እስከገባን ድረስ እንመክራለን። ስለዚህ ስልጣን ላይ ያለው ኢህአዴግ መንግስት ነው። ግን ላለፉት 27 ዓመታት ሲያፍን፣ ሲገርፍ፣ ሲገል፣ ሲሰቅል፣ ሲያብስ የነበረ አይነት ኢህአዴግ አይደለም ያለው እና በዚህ ነው የምናየው ማለት ነው።
በአሁኑ ጊዜ ባለው ሁኔታ ምርጫ ማካሄድ ጥሩ ሀሳብ አይደለም እና የምርጫው ጊዜ ቢተላለፍ ጥሩ ነው የሚሉ ፖለቲከኞች ይሰማሉ። ለእናንተም ቅርበት ያላቸው ጭምር ናቸው እንደዚህ ሲሉ የሚሰሙት አንዳንዶቹ። እና መድረክ ምንድን ነው አቋሙ በዚህ ጉዳይ ላይ?
መድረክ በጋራ የያዝነው አቋም መጀመሪያ ሮድ ማፑን ለምሳሌ ለነጻና ፍትሃዊ ምርጫ ግብአት የሚሆኑ ህጎች የመለወጡ እነዚህ ነገሮች መሬት ላይ መጀመሪያ እንስማማ፣ ህጎች ይለወጡ፣ አዲስ ምርጫ ቦርድ ይዋቀር፣ ከላይ እስከ ታች ድረስ ይዋቀር። ከዛ በኋላ እዛ ላይ ቆመን ቀን መቁረጥ እንችላለን። ከአሁኑ ምርጫ ካልተራዘመ ብለን ክርክር ውስጥ መግባቱም አጉል ክርክር ነው የሚሆነው። ምርጫ መራዘም የለበትም ብለን ሱሪ በአንገት እንዳይሆን ከአሁኑ ያስቸግራል። እኛ ምርጫ እንዲካሄድ እንፈልጋለን። ግን የሚስተካከሉ ነገሮች በተቻለ ፍጥነት እንዲስተካከሉ ደግሞ እንፈልጋለን።
ምን ለምሳሌ
በዋናነት ምርጫ ቦርድ ከላይ የምርጫ ቦርድ ኃላፊዎች አምስትም ሰባትም ይሆኑ ከነሱ ጀምሮ በሀገሪቱ በሙሉ ምርጫ ለማስፈጸም የሚንቀሳቀሱ ለምሳሌ እስካሁን ድረስ ባለው 450,000 በላይ ናቸው የሚንቀሳቀሱት። ምናልባት አሁን ተለውጦ ቁጥሩ ሊቀንስ ይችላል። እነዚህ ነገሮች መስተካከል አለባቸው። ምርጫ አስፈጻሚዎች፣ ዳኞች ካልተፈጠሩ በስተቀር ምርጫ ትርጉም የለውም። እስካሁን ቀውስ ውስጥ ሲከተል ነበር። የአሁኑም ምርጫ ወደ ሌላ ቀውስ እንዲወስደን አንፈልግም። ስለዚህ ሜዳውን መጀመሪያ እናስተካክልና ይህንን የቀረውን ምርጫ እንግዲህ ሜዳው ስተካክሏል የዛሬ ወር ይሁን የዛሬ አመት ይሁን ወደሚለው እንሄዳለን። እንደዛ ነው የሚሻለው ማለት ነው። ከአሁኑ ምርጫው ካልተራዘመ አዋጣም፣ ምርጫው ደግሞ መራዘም የለበትም ብለን አጉል ክርክር ውስጥ ከገባን እኔ ለምሳሌ ስጋቴ ከዚህ የተሻለ ሁኔታ እናገኛለን ወይ ነው። አሁን ባለው ሁኔታ
ጠቅላይ ሚኒስትሩ
ለምሳሌ የአካባቢ አስተዳደሮች ችግር ውስጥ ገብተዋል። በህዝብ የተመረጡ አይደሉ። ዋናው መንግስትም ኢህአዴግ በህዝብ ድምፅ ተመረጠ ያልተመረጠ እንም ግን ተመርጫለሁ ብሎ እየመራ ነው አይደለ? ሁለቱም ታች ያለው መዋቅር ላይ ያለው መዋቅር ሌላው ቢቀር የጊዜ ሰሌዳቸውን ጠብቆ የማይለወጡ ከሆነ ተስፋ የቆረጠ ህዝብ ደግሞ ወደ ሌላ ይሄዳል። አሁንም ቢሆን ለውጡ ፍጥነት የለውም ብሎ ተስፋ የቆረጡ ወገኖች እንዳሉ በግልጽ ይታያል። ለምሳሌ ለውጡ እዚህ በየንባቸው ቦታዎች ኦሮሚያ ውስጥ ለምሳሌ ለውጡ እዚህ አልደረሰም፣ ለውጡ እዚህ ድረስ በአንድ ቦታ ሌባ የነበረው ሌላ ቦታ እየተቀየረ እየተቀለበ ነው እያለ እየጮኸ ነው ህዝቡ ብዙ ቦታ። ስለዚህ በእንደዚህ አይነት ሁኔታ የተሻለ ጊዜ ስንጠብቅ ለበለጠ አደጋም እንዳንጋለጥ ዋና ጉዳይ ሜዳውን በፍጥነት እናስተካክል፣ ከዛ በኋላ ቀን እንቁረጥ በስምምነት የሚል ነው አቋማችን። ከተስተካከለ ማለት የምርጫ ቦርድና ሁኔታው ከላይ እስከታች ድረስ መዋቀሩ ካረጋገጥንና የተሻለ ደግሞ ምርጫ የሚያስገድ ሁኔታዎች እንዲፈጠሩ ካደረግ ህዝቡም ከእርስ በርስ ግጭት ወደ ምርጫ አይኑን እንዲያዞር ፊቱን እንዲያዞር እንፈልጋለን ማለት ነው።
ዶክተር መረራ የሀገሪቱ የጸጥታ ስርዓት በመዋቅር ደረጃ ማለት ነው ከመሪዎቹ ከኃላፊዎቹ ጀምሮ የደህንነት ስርዓቱ፣ የመከላከያው ኃይል፣ የዳኝነት መዋቅሩ እንዲስተካከል እንዲሻሻል ቢያንስ በአመራር ደረጃ ያሉት ሁኔታዎች እንዲለወጡ የተወሰኑ እርምጃዎችን ጠቅላይ ሚኒስትሩ ሲወስዱ አስተውለናል። ለምርጫ ቦርዱን ቢሆን የሰየሙት ቀድሞ የተቃዋሚ ፓርቲ መሪ የነበሩ ስደት ላይ የቆዩ በፖለቲካ ምክንያት የሆኑ ሰው ናቸው። በዚህ ውስጥ ሌላ ሊፈጥን ይችላል ወይም መለወጥ አለበት የምትሉት ነገር የማያረካቸው ነገር ምንድን ነው? እነዚህ እርምጃዎች ጥሩ አይደሉም? እስካሁን ድረስ የተወሰዱት
በቂ አይደሉም እንጂ ጥሩ ነው። የፖለቲካ እኮ ሜዳሩ መከፈት ተጀምሯል። ግን ይሄ በቂ ነው ማለት አይቻልም። ህጎች ለምሳሌ እየተሻሻሉ ነው፣ ግን ተሻሽለው ስራ ላይ አልዋሉ። የምርጫ ቦርድ ህግ ማሻሻል እየተሞከረ ነው። የፍትህ ስርዓቱ ማሻሻል እየተሞከረ ነው። ጸረ ሽብር ህጉ ማሻሻል እየተሞከረ ነው። የሲቪል ማህበረሰብ ህግ ማሻሻል እየተሞከረ ነው። የሚዲያ ህግ ለማሻሻል እየተሞከረ ነው። የሚሞክሩ ነገሮች አሉ፣ ግን ተለውጦ ስራ ላይ አልዋሉ። አንዳንድ ባለስልጣናትም ቅድም አንተ የምታነሳቸው የአንዳንድ ትላልቅ መስሪያ ቤቶች ባለስልጣናት ተለውጦ ሊሆን ይችላል፣ ግን የተወሰኑ ግለሰቦች በመለወጥ ብቻ አስተማማኝ ለውጥ መጣ ማለት አስቸጋሪ ነው እና ቀሪ ስራዎቹ በጣም ግዙፍ ናቸው። ቀሪ ስራዎች ከተለወጡ ነገሮች ቀሪ ስራዎች በጣም ግዙፍ ናቸው። ዲሞክራቲክ ኢትዮጵያ ልትፈጠር ትችላለች የሚል ተስፋ እንጂ ተፈጥራ እውን ሆና አይደለም ያለችው። ስለዚህ ብዙ ነገሮች ይቀሩናል ማለት ነው።
እንግዲህ እናንተ ከሌሎች ጋር አብሮ ለመስራት ዝግጁ መሆናችሁን ገልጻችኋል። የብሔራዊ አንድነት መንግስት እንዲመሰረት ትጠይቁም አንዱ ጥያቄያችሁ እንደገለጹልኝ ከራሱ ከኢህአደግም ጋር ጭምር ተሰልፎ መስራት ነው። ከዛ ውጭስ ካሉ ተቃዋሚዎችም ጋር ይሁኑ ከዱር የገቡ ወይም ከውጭ የመጡ የጀመራችኋቸው እያካሄዳችኋቸው ያሉ ንግግሮች አሉ? ግንኙነቶች
በቂ አይደለም ግን አሉ።
ለምሳሌ
በድራች ቢሮ አንድ ዙር ከያፓ መሪዎች ጋር ተነጋግረናል። ከአንድ በትግራይ ዲሞክራሲያዊ ትብብር ከነበሩት ሰዎች ጋር እንገናኝ ነበር። ኦነጎችንም እና ሌሎች የኦሮሞ ድርጅቶችንም ለምሳሌ የእኛ ኮንግሬስ ኮሚቴ አቋቁሞ ሲያነጋግር ነበር። አረና ትግራይ እና የትግራይ የመድረክ አባል የሆነው ከትግራይ ዲሞክራሲያዊ ትብብር እና ዶክተር አረጋዊ በሄ ቡድን ጋር የተወሰኑ ነገሮችን እያካሄዱ ነው አሉ ማለት ነው። ለምሳሌ በዚህ በምርጫ ቦርድ ድርድርና ሌሎች ነገሮች ጋር ከግንቦት ሰባት ሰዎች ጋርም እንገናኛለን። ስለዚህ በተለያዩ ደረጃዎች ግንኙነቶች አሉ፣ ግን ወደ ሰፊ የሆነ የመነጋገር የመመካከር የጋራ አጀንዳ ወደ መቅረጽ እነዚህ አቅጣጫዎች ገና ናቸው።
ቅድም የገለጹልኝ ዶክተር መረራ ሀገሪቱን በሁከት ሁኔታ ውስጥ አድርገዋታል፣ መስቀለኛ መንገድ ላይ አድርገዋታል ሲሉ ከነበሩ አካላት መካከል አሁን የገለጹልኝ የአንደኛው የኦነግ ከእናንተ ጋር የሚሰራው ማለት ነው። አንዳንድ አካላት ወይም አንጃ ሊሆን ይችላል ወይም ታጣቂዎች ሊሆኑ ይችላሉ፣ እነሱም ይጠቀሳሉ ይባላል። እንግዲህ ቅድም ከገለጿቸው ሌላ ማለት ነው። በዛ ደረጃ ከኦነግ ጋር አብራችሁ የምትሰሩና የምትነጋገሩ ከሆነ በዚህ ጉዳይ ላይ እየተመካከራችሁ ያላችሁት ነገር አለ?
ሰላም እና መረጋጋት አስፈላጊ መሆኑን ስንገናኝ እናወራለን።
የተግባር እርምጃ በመውሰድስ ደረጃ ሰላም እና መረጋጋት አስፈላጊ ነው? ሁሉም ያምናል።
በተለይ አሁን አንተ በምትለው አቅጣጫ ከነሱም ጋር ቢሆን በተለየ መንገድ የጋራ አጀንዳ ቀርጸን እየተንቀሳቀስን አይደለም፣ ግን አቅጣጫ ነው ያስቀመጥነው። ሁለቱ ድርጅቶች ህዝቡን ሊከፋፍሉ ሊጣሉ ምን ሊያደርጉ ሳይሆን በተለይ ወጣቱ ትውልድ አቅጣጫ ይዞ እንዲንቀሳቀስ ሁኔታዎች ሲመቻቹ አብሮ ለመስራት ፍላጎትን ለማሳየት ያለፈ አንተ አጀንዳ ቀርሰን የሰው ኃይሎቻችን በተለያዩ ደረጃዎች አብሮ የመስራቱ ሌሎች ነገሮች ገና አልተጀመሩ። በህጋዊ ደረጃ ያለ ነው መድረክ። አራት አባል ድርጅቶች አሉ። አስገዳጅ የሆነ ስምምነት አለን። የጋራ የመንቀሳቀስን የጋራ ቢሮ ይዞ የመስራቱ ሌሎች ነገሮች ማለት ነው። ግን ከሆነ ጋር በዚህ ደረጃ ገና ነው። ዞሮ ዞሮ ግን ሰላምና መረጋጋት ማስፈለጉም ግን ስናገኝ በግል ይሁን በተለያየ መንገድ እናነሳለን። ችግሩ ግን ምንድን ነው? በትጥቅ ጉዳይ ላይ ኦሮሚያን የሚገዛው የሚያስተዳድረው ኦዲቲ እና በእውነት መካከል ልዩነቶች ሲንጸባረቁ ነበር። አሁንም የተወሰኑ ልዩነቶች ያሉ ይመስሉኛል። የሀገር ሽማግሌዎች፣ የሃይማኖት መሪዎች ባለፈው ሳምንት ሁሉ ሁለቱንም ሲያነጋግሩ ነበር። እንግዲህ የት እንደሚያደርሱ ነገሮች ግን እንደሚደረጉ እንደሚካሄዱ ከሁለቱም እናውቃለን። ግን እኛ በሌላ ፓርቲ ጃሽንጉሪና ውስጥ ለመግባት ያስቸግራል። ግን በሌሎች ደረጃዎች ስናነሳ ሰላምና መረጋጋት አስፈላጊ መሆኑን እናነሳለን። ልዩነቶቻቸውን እንዲያጠቡ በተረጋጋ መንፈስና በሰከነ መንፈስ ድርድሮቻቸውን እንዲያካሄዱ ህዝቡ የተሻለ ሰላምና መረጋጋት እንደሚፈልግ እነግራቸዋለን። ሌሎች ነገሮች ግን የሀገር ሽማግሌዎችም ምሁራንም በነገሩ የተወሰኑ ወጣቶችም የሃይማኖት መሪዎችም የሚመካከሯቸው ነገሮች አሉ። ያው ኦነግም ቲም ለምሳሌ ምርጫ ቦርድ በሚደረገው ውይይቶች ውስጥ ኦነግም ይካፈላል። ኦነግ ጀምሮ ማለት ነው። ሁኔታዎች እስቲ ምን ያክል እንደሚሻሻሉ ለወደፊት እናያለን።
ለመሆኑ ዶክተር መረራ እናንተ መንግስት ይህን ማድረግ አለበት፣ ኢህአደግ እንደዚህ ማድረግ አለበት፣ እንዲህ ማድረግ አለበት እያላችሁ በየአጋጣሚ የምታነሷቸው ጥያቄዎች አሉ። ሰቅዛችሁ ትይዛላችሁ፣ እስከ አጥንቱ ድረስ ነው የምትነግሩት። እናንተ ራሳችሁስ ምን ያህል ጥንካሬ አላችሁ በውስጣችሁ የምትሏቸውን ነገሮች ወደ ተግባር የመውሰድ ምን ያህል አቅምና አቋም አላችሁ? ምክንያቱም ሲነግሩኝ አሁን ብዙ ነገር ገና ወደ ተግባር የተገቡ አይደሉም፣ በሐሳብ ደረጃ ያሉ ናቸው፣ በምክክር ደረጃ ያሉ ናቸው ነው የሚሉኝ። እንዴት ነው የናንተ ግዙፍና አንጋፋ ግንባርነት የሚሰራው?
ያው እንግዲህ እንደሚታወቀው በኢትዮጵያ ፖለቲካ ላለፉት 50 ዓመታት ወይም 27 ዓመታት ያው የፖለቲካ ኃይሎች የጋራ አጀንዳ ቀርሶ ብዙ የተጓዙባቸው ሁኔታዎች አንድ መሰናክል ካለፈ ሌላ መሰናክል ይመጣል። በአጠቃላይ የኢትዮጵያ ፖለቲካ ኃይል አደ በምትለው ደረጃ አስተማማኝ የሆነ አቅምም ይሁን አስተማማኝ የሆነ አንድነት ይሁን ሌሎች ነገሮች እድል አልሰጠንም። ይሄ የመከፋፈል ፖለቲካው ያው ከጥንት ጀምሮ ላለፉት ግማሽ ምዕተ ዓመታት ከኛ ጋር የቆዩ ናቸው፣ የኖሩ ናቸው። አሁን ባለው ሁኔታ ግን ህዝቡ የተሻለ ተስፋ ሰንቆ በሚንቀሳቀስበት ጊዜ፣ ምናልባትም መንግስት አካባቢም የተሻለ ሁኔታ በሚታይበት ጊዜ እስካሁን ድረስ መቅረፍ ያልቻልናቸው ነገሮች በተሻለ ሁኔታ ለመቅረፍ እንሞክራለን። ዞሮ ዞሮ በመድረክ ቅድም በጉባኤያችንም ላይ እንዳነሳ ነው ሀገር ውስጥም ያሉ በነበሩትም ሆነ ከውጭ ከገቡት ኃይሎች ጋር በተሻለ ሁኔታ ለመቀራረብና የጋራ አጀንዳ ወደ መድረሱ መንግስትም በሚመራቸው ምክክሮች፣ ውይይቶች መድረክ በሙሉ ልብ ለመሳተፍ እንዲሞክር እንዲህ አይነት ነገሮች ላይ አቅጣጫ አስቀምጠናል። እንግዲህ መድረክ ብቻውን ለ50 ዓመታት ከንጉሱ መጨረሻ ዓመታት ጀምሮ የተከማቹ ችግሮችን ወይም ላለፉት 27 ዓመታት የተከማቹ ችግሮችን ብቻውን መፍታት አይችልም።
ብቻውን እኮ አይደለም መድረክ እኮ
ግን መድረክ የሚችለውን ያክል እንደሚሰራ መስራትም እንደሚገባው አቅጣጫ አስቀምጠናል። ባለፈው ክሪቲካል ወሳኝ የሆነ የታሪክ ወቅት ላይ መድረሳችን ጉባኤው ላይ አስቀምጠን ሁሉም መድረክም ሆነ ሌሎች የሀገሪቱ ፖለቲካ ኃይሎች ገዢ ፓርቲውን ጨምሮ የቤት ስራዎቻቸውን እንዲሰሩ የህዝብ ላለፉት 50 ዓመታት ላላነሰ በዚህ በፖለቲካ ኃይሎች ያለመስማማት የተሰቃየ መከራውን ያየ ቀላል ባልሆኑ ችግሮች ውስጥ ያለፈ ብዙ ደም የፈሰሰበት ለውጥ እዚህ ደርሷል። ከዚህ በኋላ በተሻለ ሁኔታ ይህን ለውጥ ለመምራት መስራት ያለብንን በቁርጠኝነት ለመስራት እንግዲህ ተነጋግረን ወስነናል። እንግዲህ ውሳኔዎቻችን እኛም እንደ በአቅማችን ወደ ስራ ለመለወጥ የምናደርጋቸው እንቅስቃሴዎች ከሌሎችም በጎ ምላሽ እንፈልጋለን፣ ከመንግስትም ጭምር ማለት ነው። ግን የራሳችን በስራ ለመስራት ያው መሰረታዊ ነገሮችን አስቀምጠናል።
ለመሆኑ በዚህ ጉባኤያችሁ ላይ ዶክተር መረራ የሀገሪቱን የፖለቲካ ሁኔታ ከመገምገም ሌላ ቁጭ ብላችሁ ራሳችሁ አንደኛ እያንዳንዱ አባል ፓርቲ በውስጣችሁ ያለው ኦፌኮ፣ ሲአን፣ አረና ትግራይ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በተናጠልም ይሁን በጋራ ጥንካሬያችን፣ ድክመታችን፣ እድሎቻችን፣ ስጋቶቻችን ብላችሁ በዝርዝር አውጥታችሁ ለእነዚህ ደግሞ መፍትሄ ብላችሁ አስቀምጣችሁ ያደረጋችሁት ግምገማ ራሳችሁን የፈተሻችሁበት አጋጣሚ አለ?
አዎ። እያንዳንዱ ድርጅት ራሱን ይገመግማል። እንደገና ደግሞ በመድረክ ደረጃ እንነጋገርበታለን። ለምሳሌ በግልጽ ቋንቋ የአመራር ለውጥን በተሻለ ሁኔታ ተሰባባይ ራሳችን ላለው ታዳሮት ራሳችን ለማዘጋጀት እንዲቻል ሁሉ በግልጽ ቋንቋ ተነጋግረን ነው። ባለፈውም ጊዜ ቢሆን ወደ አመራር ምርጫ ይሄን ነው ሰው ተነጋግሮ መሆን ያለበት። ምርጫውም ዝም ብለን አራቱ ድርጅቶች የኔ ወይም የነዛ ሳትባባል ይህን ወሳኝ የሆነ ታሪክ ወቅት መድረክን እንዴት መምራት እንችላለን፣ እነማን ምን ቦታ ቢይዙ ይሻላል፣ ለምን ቢይዙ ይሻላል፣ ይህ ብሉት ነገሮች ላይ በስፋት ተነጋግረን ነው። ሙሉ ቀን ዋና ጉዳይ እሱ ላይ ነበር የዋል ነው። ከዛ በኋላ አቅጣጫ አስቀምጠን ያንን አቅጣጫ ለማስፈጸም አቅምን በተወሰነ በመድረክ ደረጃ ያሉን ሰዎች ወደፊት አውጥተን ይህ ለውጥ እንዲሳካ ለሁላችንም የምትሆን ዲሞክራቲክ ኢትዮጵያ እንድትለወጥ የራሳችን ቤት ስራ ምን መሆን አለበት የምለውን በስፋት ተነጋግረናል። በአመራም ደረጃ የነበሩ ሁኔታዎችንም በግልጽ ተነጋግረናል። የተደበቀ ነገር አልነበረም። ከዛ በኋላ ወደ አመራር ምርጫና ሌሎች ነገሮች ነው ነው። ከዛ በፊትም ስብሰባዎች ነበሩ። የመድረክ አመራር ሲሰበሰብ ነበር። በአንድ ጊዜ ዝም ብሎ ጠቅላላ ጉባኤ የጠራ ሳይሆን ለጠቅላላ ጉባኤ የሚቀርቡ ነገሮችም ሲዘጋጁ መድረክ በምን አይነት ሁኔታ ይህንን ወሳኝ ወቅት ለማለፍ መዘጋጀት እንዳለበት ከተቻለ የመድረክ መሰረት የምትሰፋ ሌሎች አዳዲስ ኃይሎችም በተቻለ መጠን ወደ መድረክ እንዲመጡ መንቀሳቀስ እንዳለብን መድረክን በሪሶርስ ለማጠናከር ሰፊ ዘመቻ እንደምንጀምር ይህ ሁሉ ተነስቷል።
የአመራር ጉዳይ ቢያነሱልኝ ዶክተር መረራ እርስዎ የዚህ የ15ኛው ጉባኤ ተመራጭ ኖት። የመድረክ ሊቀመንበር አርጎ መርጦታል ጉባኤው። የድርጅት ጉዳዮች ኃላፊ ደግሞ አድርጎ ፕሮፌሰር በየነ ጴጥሮስን መርጧቸዋል። በእርግጥ እናንተ ሁለት ሰዎች እና ሌሎችም አብራዋችሁ የሚሰሩ ሰዎች እጅግ ለተራዘመ ጊዜ በኢትዮጵያ ፖለቲካ ውስጥ ድምጻችሁ ሲሰማ የነበረ ብዙ መስዋዕትነት የከፈላችሁ ብዙ አስተዋጽኦ ያበረከታችሁ ሰዎች ናችሁ። ይሄ የህዝብ ድምጽ የሚባለው በህይወት የተንፈራፈረም ቢሆን እንዲቆይ ብዙ ሚና የተጫወታችሁ ሰዎች ናችሁ። ይሄ እርግጥ ነው፣ አይካድም። ነገር ግን መድረክን ስናይ መረራ ጉዲና፣ በየነ ጴጥሮስ፣ መረራ ጉዲና እንዲህ ስትገለባበጡ ነው ያየነው ረዘም ላለ ጊዜና አዲስ ደም የለም እንዴ? የእናንተን አስተዋጽኦ የእናንተን ስራ መናቅ አይደለም፣ ይቅርታ አድርጉልኝና ዶክተር በየነ ግልጽ ነው የእናንተ እዛ መኖር የሚሰጠው ጥንካሬ። ነገር ግን ቅድም እንዳሉት አዳዲስ ኃይልን ወደ ውጪ ወደ ላይ በማውጣት በኩል የምትሰሩት ስራ አለ፣ የሰራችሁት ስራ አለ። ይቀጥላል። ዶክተር መረራ ጉዲና ይመልሳሉ። ከዚሁ ጋር አብሮ የሰፈረውን ሁለተኛውን ክፍል ከተከታዩ የድምጽ ፋይል ያዳምጡ።